ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። ማንያውራ የነበረ ክፍል 13 እና የህዝባዊ አመጽ መንገድ ከዝግጅት ክፍላችን የቀረበ ጽሑፍ በተከታታይ አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
ተናገሪ አገሬ
ሰላም ለላይ ኢትዮጵያ አገሬ ሰማኛል ካንቺ ወፍሬ
ተናገሪ አገሬ እባክሽ ተና አንቺ እናታል ስብናን ተላብሽ እንደፈለግሽ አንቺ እናታ ሀገሬ ስንት ግፍ ታየብሽ ነፍሰ በላ ነፍሰ ገዳይ ሁላጁን ጠረገብሽ ተናገሪ አንቺ ሀገሬ እባክሽ ተጣሪ ከርተማ ጽንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምጽሽን ከፍ አርገሽ ተነሱ ተነሱ በእና ከስክሽ ጥሪያቸው እኛን አላፍ አርበኞችሽ ውስጥ ያስተኛሽ እስላም ክርስቲያን ባርነትን ጠልተው ፋሽስትን ተጋፍተው መስዋዕት የሆኑት በጋዝ ተቀጣጥለው ለመላው ጥቁር ህዝብ ተምሳሌ ላረጉሽ በደንብ አጥንታቸው ኢትዮጵያ አላስባሽ እባክሽ ጥሪያቸው ድምጽህን ከፍ አድርገሽ የሰማዕታት ያለ አዎ የሰማዕታት ያለ ብለሽ ጮክ አድርገሽ እኛን ወራርን ቆራጠው ከጉድጓድ ያጣሉ ያለምን ጥቁር ህዝብ አንገት ቀን ያስባሉ እና አብርሃም እንደ ጎጫን በላይ ዘለቀ ባልሻባ ነፍሶ ሙሉ እንደታጠቀ ወይና ተጣሪ ደጃች አህመድ ወንዱን ገረፉ ዱኪና ሀብተ ጊዮርጊስ ደናግዴ ከነዝናራቸው እንዳዙ ጎራል የጣይቱ ያለ አው የጣይቱ ያለምዬ ምኒልክ አሉላ አባ ነጋ ዘር አይደረስ ብለሽ ወይና ተጣሪ ኃይለ ማርያም ማሞ ባልቻ አባ ነፍሱ ድምጽሽን ከፍባለሽ አው ባክሽ ትሪያቸው ያን ያላጠጓቸው ባንዳይ ባንዳ ልጆች የቡንቶ ሙሶሎኒ ግራዚያኒ ፍሬዎች እኮ ያልጠራረጓቸው የፋሽስት ርጋፊ ደደቤት ውስጥ በቅለው ሆኗል አገራት ወያኔ በሚስም ትግራይ ውስጥ መሽገው የባሪያውን ስርዓት ድጋሚ መልሰው እየተፈነጉ ያንዱ ልጅ ካንዱ አንገት እየገረፉ የሰው ልጅ እንደ ከብት አቤት አንቺ ሀገር ምን አይነት ተፈጠርሽ ወያኔ ሉ ሰይጣን ሰው በእሳት አጋይቶ የሚያሸት እንደዛ እናንተ ጣሪ ምድሪቱ ምንድነው ዝምታሽ አንገት ማቀርቀው እኛ ለኛ አልሆንም ሰማታት ይጠሩ እኛማ ዘረኞች ተልቦን ወኔያችን ተጋል ረሃብ ቸነፈሩም ሞቱም በእኛ ፍጦ እጅ እግራችን አንሶ አንገታችን ሳይቀር እንደ ውሻ ታስረን በወያኔ ቀንበር ኢትዮጵያን እንደ አገር መቀበል አቅቶን ሩቅ ማየት ሳንችል ክልል ቀዮ ጋርዶን በዘር ተሸንሽነን በቋንቋ ተቆርጠን የወያኔን ስርዓት ዘመናዊውን በጀርባችን አዝነን ደማችን ይፈሳል ጠዋትና ማታ በቁም ተቀጥቅጠን እናም ተናገሪ አንቺ አገር ከሰማጠንሽን ወለል አርገሽ ከፍተሽ ተጣሪ ምድርቱ ድምጥሽን ከፍ አርገሽ ተነሱ ተነሱ ወይና ቀስሽ ጥሪያቸው እኛን አላፍ አርበኞችሽ ያሰኛሻቸው ተጣሪ አንቺ አገር
ማን ያውራ የነበረ ፍላስፋሶስ ለኢትዮጵያ ህዝብ መብትና ለሀገር ክብር ታግሎ ከፍተኛ መስዋዕትነት በከፈለው በኢሃፓ ላይ ይህ ነው የማይባል የስም ማጥፋት ዘመቻ በወንጀለኞችና የታሪክ ላጲሶች በመካሄዱ ማን ያውራ የነበረ ብለን በቀጣዩ ሀቁን ለማስጨበጥ ስንጥር ቆይተናል። የነኑን በመቀጠልና የተነዙትን ከቅርብ ጊዜ ወዲህ ደግሞ በዋሾች ስብስብና ጥርቅም እየተረጨ ያለውን ቅጥፈት በተመለከተ በቀጥታ ጥያቄዎችን በማንሳት መልስ እንሰጥባቸዋለን። አሰብ ሲደጋገም እውነት ባይሆንም ያላወቀን ያልጠየቀን ያላነበበን ሊያደናግር ስለሚችል ግልጽ በሆነ መንገድ ሀቁን ለማስፈር እንሞክራለን። የደግሞ ዘማቾቹን አደብ ያስገዛቸዋል የሚል ግምት ባይኖርንም ሊደናገር ለሚችለው ክፍል በተለይም በዚያ የትግል ዘመን ጨቅላ ለነበሩትና ላልተወለዱት ለዛሬዎቹ ወጣቶች ይጠቅማል በሚል ነው። ጥያቄ በቅድሚያ መገለጽ ያለበት እነዚህ በኢህአፓ ላይ የማያቋርጥ ዘመቻ የሚያካሂዱት እነማን እንደሆኑ ነው። ለምንስ ነው ጸረ ኢህአፓ ዘመቻ የሚያካሂዱት? መልስ፣ ጥርቅሙ ብዙ አይነት ጉዶችን ያቀፈ ነው። በቅድሚያ ወያኔ አለ። ወያኔ ለምን በጸረ ኢህአፓ ዘመቻ እንደሚሰማራ መጠየቅ አያሻም። ከወያኔ የተለጠፉ ሌሎቹ በተለይም ኢህአፓንና ህዝብን የከዱትም ያው ናቸው። ከዚያ ለጥቆ ደግሞ ህዝብን በሽብር የፈጁት የዘመነ ደርግ አውሬዎች አሉ። ግማሾቹ ተሰደዋል፣ ግማሾቹ በእስር ላይ ናቸው። አጠፋን ማለቱ ንሳ መግባቱ ህዝብን ይቅርታ መጠየቁ አልሆነላቸው ብሎ ወንጀላቸውን ይክዳሉ። ግማሾቹ ተደብቀዋል፣ ታሪካቸው የሚታወቅ አይመስላቸውም። ስለዚህ በሽፋን እየተጠቀሙ ጸረ ኢህአፓ ዘመቻ ላይ ያተኩራሉ። በደርግ ዘመን ወንጀል ፈጽመዋል፣ በቀይ ሽብሩ ተሳትፈዋል፣ ደግፈዋል፣ በንጹሃን ደም ተነክረዋል። ዛሬ ታዲያ በየድርጅቱ አባል ነን መሪ ነን ብለው ተደብቀዋል። መጽሔት ያወጣሉ፣ ራዲዮ በባዕድ አገር አላቸው። ያ ያፈሰሱት ደም ያቃዣቸዋል። ያፓ ይቅር ለእግዜር እንበል ወንጀለኛው ጥፋቱን አምኖ ከተጸጸተ ቢልም እነሱ ይህንን አያምኑም። እና ለገሰ አስፋውና ፍቅረ ስላሴ ወቅ ድረስ ያጠፋ ነው የለም ብለው በወያኔ ፍርድ ቤት ሲጮሁና የትላንት ወዳጆቻቸው ምስክር ሆኖ ሲዋሹላቸው፣ ሌሎች ደግሞ ጅብ ከማያውቁት ሀገር እንደሚባለው ወደ ባድ ዘልቀው ከእኛም በላይ ኢትዮጵያዊ ላፋር ብለው በያፓ ላይ ያው ደርጋዊ መርዛቸውን ይረጫሉ። ሽፍንፍኑ ብዙ ነው። ጸረ ወያኔ ጭምብል አጥልቀው በዋና መልኩ ጸረ ኢህአፓ ዘመቻ የሚያካሂዱ የታሪክ ተጠያቂዎች ጥቂት አይደሉም። ኢህአፓ ከጠፋ የአረመኔ ታሪካቸው የሚረሳ ይመስላቸዋል። ትላንት ከሊቀመንበሩ ጋር ወደፊት ብለው ያጓሩ፣ ስልጣን አትልቀቅ ወይ ግደል እንጂ ብለው ያማከሩ፣ ሞት ለነ ኢህአፓ ብለው አረፋ የደፈቁ፣ የቀበሌና ከፍተኛ ታጣቂ ሆነው ግፍ የፈጸሙ፣ የነፍሰ ገዳዮች ቀኝ እጅ ረዳት የነበሩ፣ ወያኔ ባለስልጣን ሲሆን ሄደው ተጎንብሰው የነበሩ፣ በአጭሩ ታሪካቸው የቆሸሸ ሁሉ ዛሬ ያን እርሱልንና የህዝብ መሪ እንሁን ሲሉም ዝም በሉ ባይናቸውና ታሪክን የሚያውቁን ኢያፓን በተመለከተ ጠን ነው ቢጠፋ ደስ ይላቸዋል። ታሪክና አውቃለን የሚሉ ጥራዝ መጠቆችም በኢያፓ ላይ መዝመቱ ዕውቅና የሚያሰጣቸው ይመስላቸዋል። የዚህ ሁሉ ጥርቅም ነው በኢያፓ ላይ የሚዘምተው። አለ ምክንያት አይደለም ለመዋሸት የተገደዱት። ለሎሽ ደግሞ ሐሰቱ ሐቅ የመሰላቸው በመሳሳት ነው። ጥያቄ፣ እስቲ በመስረታው እንነሳና ኢያፓን የመሰረተው በእውነት ሻቢያ ወይም የኤርትራ ግንባሮች ነበሩ? መልስ፣ ይህ በተደጋጋሚ የተነገረ ውሸት ነው። ኢያፓን የመሰረቱት የኢትዮጵያ ተማሪዎች እንቅስቃሴ መሪዎችና አባሎች የነበሩ ኢትዮጵያውያን ናቸው። ከተማሪ ማህበር ባሻገርና በላይ ትግሉ በፖለቲካ ድርጅት መልክ መካሄድ አለበት ብለው ያመኑና በልዩ ልዩ ቦታ የነበሩ እነዚህ ታጋዮች ተቀናጅተውና በተለይም በሀገር ቤት ከነበሩ ጋር ተያይዘው በ1964 ዓመተ ምህረት ኢያፓን መሰረቱ። በዚያን ወቅት በኢትዮጵያ ተማሪዎች እንቅስቃሴ አባል የነበሩና ለኤርትራ ነጻነት መታገል ይሉ የነበሩት የኤርትራ ተወላጆች ወደ ሻቢያና ጀብሃ ሄደው ተቀላቅለው ነበር። ያን አቋም ይዘው በእንቅስቃሴው አልቀጠሉም። በእንቅስቃሴው የነበሩ ኢትዮጵያውያን ውልደታቸው ከኤርትራ ስለነበር ብቻ ወደነ ጀብሃና ሻቢያ መለጠፉ ስህተት ነው። ወያኔና ሻቢያ ስልጣን ሲይዙ የተሸበሩ ክፍሎች ተስፋ የቆረጡ ድሮም ቢሆኑ እነሱ ናቸው ሁሉን ያካሂዱት የሚል እጅ የሰጠ የዝቅተኝነት ስሜት ያንጸባርቃሉ። ይህ ግን መሰረተ ቢስ ነው። የኢትዮጵያ ተማሪዎች እንቅስቃሴ ራሳቸውን በቻሉ ምሁሮች የተመራ ለኢትዮጵያ የታገለ እንቅስቃሴ ነበር። ኢያፓም ሲመሰረት ጀምሮ ይዘቱ ህብረ ብሔራዊ ነበርና በውስጡ የነበሩት ከልዩ ልዩ ብሔረሰብ የተወለዱ ኢትዮጵያውያን ነበሩ ናቸው። ከኤርትራ ግንባሮች ጋር ኋላ ያደረገው ግንኙነት ደግሞ ትግሉ ግድ የሚለው ነበር። ጥያቄ፣ ግንኙነቱ እንዴትና ለምን ተመሰረተ? መልስ፣ ኢያፓ የነበረውን ስርዓት በትጥቅ ትግል ማስወገድ የግድ ነው ብሎ ያመነ ድርጅት ነበር። ስለዚህም የታጠቀ ኃይል በመጀመሪያ አሰልጥኖ ሊያስገባ ያሰበው በባሌ በኩል ስለነበር በወቅቱ የጫካ ትግል ይመሩ ከነበሩት ከነዋቆ ጉቱ ጋር በሶማሊያ በኩል ለመገናኘት ጥሯል። በዚያድ ባሬ መንግስት ሻጥር ይህ ጥረት ሳይሳካ ሲቀር ደግሞ በሱዳን በኩል ሌላ ሙከራ ተደርጎ ይህም አልተሳካም። በመጨረሻ በትግራይ በተለይም በአዲስ ኢሮብ በኩል መጀመር የተባለው በግድ ከኤርትራ ግንባሮች ጋር ግንኙነትን የሚጠይቅ ነበር። በዚያ ለማለፍ ኢያፓ በመጀመሪያ የነበረው ግንኙነት ከጀብሃ ጋር ነበር። ኋላ ደግሞ ሻቢያ ሲቋቋም ከነሱ ጋርም ተገናኝቷል። የኤርትራ ግንባሮች መሰረታቸውን አስተካክለው በጋራ ለኢትዮጵያ እንዲታገሉ ይጥር ነበር። የህዝብን መብት አውቃለሁ ቢልም ለግንባሮቹ ሙሉ ድጋፍን የሰጠበትና ለህዝብ ይጠቅማሉ ያለበት ጊዜ ፈጽሞ የለም። ሻቢያ ኤርትራ ቅኝ ግዢ ናት በሉ ያለውን ኢያፓ አልቀበል ስላለ ተሯሩጦ ወያኔን ምስረታ ሂደቱን ደግፎ በትግራይ የሚያገለግለውን ቡድን ቀድሞ ወደ ትግራይ አስገባ። በወቅቱ በሻቢያ ውስጥ ችግር ሲፈጠርም የተሻለ አቋም የነበራቸውን መንካ የተባሉትን በምስጢር በመተባበር የተሻለ መስመር ይሰፍን ዘንድ ኢያፓ በአቅሙ ሞክሯል። ጀብሃም የፋሉል ችግር ሲነሳበት ተመሳሳይ እርምጃን ኢያፓ መውሰዱ ይታወቃል። በአጭሩ ኢያፓ ትግሉን ወደፊት ለማራመድ መውሰድ የነበረበትን ግንኙነት ቢያደርግም ዓላማውን ወይም መርሁን ወይም የኢትዮጵያን ጥቅም አሳልፎ አልሰጠም። ጥያቄ፣ በሀገር ቤት በየወሩ የታተመ በሚወጣ መጽሔት ላይ አንድ የኢያፓ መስራች ነበርኩ ግን በኤርትራ ጥያቄ ተለይቼ መኤቶን ሆንኩ የሚል ግለሰብ ድርጅቱ ከግንባሮቹ ነበረው ስለሚለው ግርኙነት የጻፈውን አነበናል። ሌሎች ደግሞ እና ኢህአፓ ወይም የተማሪው እንቅስቃሴ በግንባሮቹ ተዘርዝሮ የመገንጠልን አማራጭ ደገፉ ይላሉ። አንድ በአውሮፓ ያለ በደርግ ዘመን የደርግ ደጋፊ የነበረ ምሁር ደግሞ ሻቢያና የአሜሪካው ሲአይኤ ኢህአፓን የመሰረቱት የመሩትም እስከ ማለትም ደርሷል። ሐቁ የት ነው? መልስ፣ ኢህአፓ በአረቦች በነሻቢያና በአሜሪካ የስለላ ድርጅት ተካሄደ ብሎ መለፈፉ ያዋጣኛል ብሎ የጀመረው ደርግ ነበር። ልጆቹና ሎሌዎቹ ቀጥለውበታል። የአረብ ፔትሮ ዶላር ወይም የቤንዚል ገንዘብ ይሰጠዋል ሲባል ነበር። ግራ ክንፉ ደርግ እንግዲህ ኢህአፓን በአሜሪካና በአረብ አድሃሪዎች ቅጥረኝነት ሲከስ መሆኑ ነው። የደርግ ምሁሮች የነበሩና ሰነዱን ሲተረጉሙና ተራማጅ ነው ሲሉ የነበሩ ይህን ሐሰት ቢነዙ አይገርምንም። ኢህአፓ ለኢትዮጵያ ሉዓላዊነት የታገለ ጸረ ኢምፔሪያሊስት ድርጅት ነበር። መስራች ነበርኩ ወደ መኤሶን ገባሁ ባዩ ግለሰብ ዋሾ ቁጥር አንድ ነው። የመስራች ትርጉም እስካል ተቀየደ ድረስ በኢህአፓ መስራች ጉባኤ ተገኝቶ ወደ መኤሶን የገባ በህይወት ያለ ግለሰብ አንድም የለም። በህዋስ የኢህአፓ አባል ሆኖ ወደ መኤሶን ከሄዱት ሶስት ግለሰቦች መሃል ሁለቱ በደርግ ሲገደሉ አንዱ አሁንም በርግጥ በህይወት አለ። ዋናው ግን ኢህአፓ ከግንባሮቹ ገጥሞ አጀንዳ አራመደ ወይም ደገፈ የሚለውን ለማናፈስ ነውና ይህ ደግሞ ሐሰት ነው። የህዝብን ትግል መደገፍ ሌላ፣ ግንባርን መደገፍ ሌላ የሚለውን አቋም ያውም ኢህአፓ የረሳ ወይም ቸል ያለ አልነበረም። ጥያቄ፣ የመገንጠልን መብት ኢህአፓ ያውቅ ነበር ግን? መልስ፣ በቅድሚያ ኢህአፓ ከመፈጠሩ በፊት የብሔረሰብ ጥያቄዎችና አመጾች ነበሩ። የጀብሃ ትግል ሲጀመር ይህ ነው የሚባል የተማሪ እንቅስቃሴ በሀገራችን አልነበረም። የነ ዋቆ ጉቱ የባሌ ትግል፣ የኦጋዴን አመጽ፣ የሜጫ ቱለማ ትግል ወዘተ ሁሉም ኢህአፓን በአመታት ይቀድማሉ። ስለዚህ ኢህአፓ ወይ የተማሪውን እንቅስቃሴ ያልነበረን ችግር ቆፍረው አውጥተው እባካችሁ ተነሱና ተገንጠሉ አላሉ። የእኩልነትና የመብት ችግር ነበረ። እንገንጠል ያሉ ነበሩ። ህዝብን በህብረት ለማታገልና የሀገርን አንድነት ለመጠበቅ ምን አቋም መያዝ አለብን ለሚለው በነ ኢህአፓ የተሰጠው መልስ የራስን እድል በራስ እስከ መወሰን ድረስ የሚለውን ማወቅ የሚል ነበር። ይህ ደግሞ ያኔ እንቅስቃሴዎችን የሚመራ በነበረው ርዕዮተ ዓለም መሰረት የመገንጠልን መብት ማወቅ መገንጠልን ከመደገፍ በተለየ መልክ መቀበል የሚል ነበር። ስለዚህ መብት ቢያውቅም መገንጠል ደግሞ አይበጅም ሲል ኢህአፓ ግልጽ አቋም ያዘ። ለዚህም ነው ከመጀመሪያ ጀምሮ የኤርትራን ቅኝ ግዛትነት ያልተቀበለው፣ የወያኔን የግንጠላ ማኒፌስቶ የተቃወመው። ለመሆኑ ዛሬ ኢህአፓን የሚያወግዙት ክፍሎች ያኔ ከጠባቦች ወይ ከጨቋኞች ይታገሉ ነበር? ሌላ የተሻለ አማራጭን አቀርበው ነበር? ደርግ በአስመራም ሲጨፈጭፍ አወገዙትና ከወንድም እህት የኤርትራ ህዝብ ጎን ቆሙ ወይስ በለው ብለው ግፍን አጀቡ? ስለዚህም ኢህአፓ እውን የግንባሮቹ ጭፍን ወዳጅና ደጋፊ ከነበር ለምንስ ሊያጠፉት በየፊናቸው ተንቀሳቀሱ? የአሰት ፕሮፓጋንዳው ከሐቁ ጋር የተጣላ ነው። ሐቁ የሚያሳየው ኢህአፓ ኢትዮጵያዊ አቋሙን ይዞ መቀጠሉንና በዚህም የተነሳ በነሻቢያም በባዳንም መጠቃቱን ነው። ኢህአፓ ሀገር ብሎ ሲታገል ለህዝብ አንድነት ሲዋደቅ በነበረ ጊዜ፣ ዛሬ ሀገር ወዳድነን ባዮች ግን ወይ ከጨቋኞች ጋር ገጥመው የህዝብን አንድነትን የሚጎዱ ነበሩ፣ ወይም ከጠባቦቹ ጋር ሸብረብ ሲሉ የነበሩ ናቸው። ወያኔ ለስልጣን ሲበቃም ባልተናነሰ ጠባብነት ወይም ትምክት ጎዳና የተጓዙት ዛሬ ተመልሰው ኢህአፓን ሊከሱ የሞራል ብቃት ሊኖራቸው አይችልም። እና ወያኔ ያፓን አባይ ኢትዮጵያ ወይም የትልቋ ኢትዮጵያ ጠበቃ ብለው በነሱ ቤት በክፉ ሲሰይሙት ይህ ራሱ የሚያሳየው የኢሃፓ አቋም ምን እንደነበረ ነው። ኢሃፓ ሀገርን የሚጎዳ አቋም ይዞ በነበረ ሀገርን ሊገነጥሉ በተነሱት ባልተወገዘም ባልተወጋም ነበር። በሌላ በኩል ደግሞ በአገራችን የነበረውና ያለው የእኩልነት መጥፋት የሚክዱና በትምክህት የሚዋጡ ክፍሎች ደግሞ ኢሃፓ የህዝብ መብትና እኩልነት ይከበር ሲል ያማቸዋል። ስለዚህም ገንጣይ ብለው ሊከፍሱት ይፈልጋሉ። ህብረ ብሔራዊ ይዘቱ ይጎረብጣቸዋል። ዛሬ ወያኔን ተቃዋሚ ነን ቢሉም ከወያናዊ ወይም ትምክህተኛ ክፉኝ ተከትበው የዳኑ አይደሉምና አቋማቸው ብልሹ ነው። የአባዬን ለምዬ ባይናቸውና ኢሃፓ ላይ ይዘምታሉ። ኢትዮጵያዊ ጠረን የሌላቸው ድርጅቶች ደግሞ ኢሃፓ ለምን የህዝብን አንድነት ሰበከ በሚል ይዘምቱበታል። የግንጠላ አጀንዳቸውን ስለማይደግፍ ነው። ኢሃፓና የኦሮሞ ህዝብ ትግል በሚለው ጽሑፍ ድርጅቱ በዚህ ላይ በሰፊው ተችቷል። በአጠቃላይ በድርጅት ደረጃ ለትግሉ አስፈላጊ የሆኑ ግንኙነቶችን መመስረት ማለትና የሌሎችን አቋም ውጦ ማስተጋባት ወይም በጭፍን መደገፍ ማለት በጣም የተለያዩ ናቸው። ቢያንስ ለኢሃፓ ወያኔ የደርግና የወያኔ የገደል ማሚቴዎች ይህ ባይገባቸው አይገርምም።
የጥምብሉ ተረኛ ዙፋና ልደፋ ትንግት ዘራርግዛ የጥምብሉን ተረኛ ብቹን ማጨቷን ትንብቷን ተናግራ ቀውሱን ግን ደበቀች የደንዘል ዘራ በሰይጣን ተልኮ ኢትዮጵያን ለማውደም ህዝቦቿን ተታትና ሌላው ያገር ጠላት የረሳነው መስሎት አዛውንቱ ዘረኛ ድሮም የምናውቀው የፋሽስት ታጣቂ የወገን ቀበኛ እንደሬት መራራው ኢትዮጵያ ሱሴናት ባይ ዛሬም ተጀንኖ ሁለት ዙር መንጫውን በወገቡ ታጥቆ ሌላ ዙር ጭፍጨፋ በአገር ላይ ሊፈጽም በኦፌኮ አሽልኮ በግልጽ ይፋ ወጥቷል። ጭምብሉን አውልቆ ደም ከጠማው ኮርማ በአንድ ተቀናጭቀው ከመሃል ሜዳ ቆሜ ዙሪያው ገደል መስሎኝ ግራንድ ተጋባው ሌላው ባለ ሳምንት ማን ይሁን ይያልኩኝ የወንበር ጥመኛው ሀቀኛ ታጋይና አታጋይ የሚሆን ለሀገሬ የተመኘው ድንገተኛ ደራሽ ባልደራስ መጣና ለችግሬ መቋጫ ወፌ በቆመች ስል ተስፋ አስተንቆይ ለድገቱ ስለፋ እሱም ገና ሳይድ ጉልበቱም ሳይጠራ ያመኑት በደንደስ ሉጋቢያስ እያልኩት ጭምብሉን ተረኛ ያልተገራው ፈረስ ሳሩን አየውና ገደሉን ሳይ እኔን ገፍትሮት ስሮጥ ወንበር ጠልፎ ጥሎት ኩል አረገኝ እንደው ግርም ምብሎኝ ካቢያን ጃባንዳ ዘረኛ ከርሳደ ተስፋና ምኞቴን እንዲህ አጨልመው መና አርገው ሲቀር እንደላም የሚያልቧት ሱሴ የሚሏት ሀገር እንዴት ለገንዘብና ለክስክስ ለሆነ የባለ ስልጣን ወንበር ትልዳላቸውና ሻጋሪያቸው ሆነ አድሜ ልኳን ትኖር ብዬ ራሴን ጠየቁ መልስላላገኝ ነገር ሌላው የሁድ ቁርጠት ያገር የራስንታ የዳስ የዲያስፖራው ሸማች መቸግጂ ያውቃል ስንዴ ግዛ ሲሉት ጓያ የሸመተ አንገትን ያስደፋል ወገብ ያሰብራል። እውነታ ቢኖረውም አበው የተረሱት ሆድ ካገር ይሰፋል መስፋቱስ ባልከፋ ግን በዲያስፖራው ድርጊት ርር ትክን ብሎ አንጀቴ ተቃጥሏል። እኔስ መቼዋዛ ከቶም አልተመኘሁ። ሆይ ሆይ ታማይጠልፈኝ የናይበገረ ስልሳዎቹ አይደለም? አይኔንም ጨፍኜ ስንዴውን ከጓያ ለይቻውቀዋለሁ። ከዛም በሰከነ አእምሮ ለምለማን ኢትዮጵያ ማሪኛ ገረ እያልኩ አንድ ሆኖ የቆመውን የስንዴ ማሳዋን አሻግሬ ያየሁ እችን ይወዳል ብዬ ሞታን በሞቴል ሽር ከአባዬ በኩር ልጇ በጥናት ተቀላቀል። አገርም ስታረጅ እሾህ አመቸላት ታበቅል ይሆናል። እናም ሊነጋስል ያው እንደ ልማዱ ብራኑ ይጨልማል። ግን አንተ አቃለ የማያወላውል ለከርሱ የማያድ አርማውን ባነገበጹ የታጋይ ኃይል የህዝባችንነት በታጋይ የደም ግብር ድልን ይቀዳል። አንጠራጠርም የሀገር ህልውና ዳግም ይከበራል። ውሎ እንኳን ሳያድር የጭንብል ተረኛው ውርደቱን ታቅፎ መቀመጥ ይወርዳል።
የህዝባዊ አመስ መንገድ በየትና እንዴት ህዝብ መሰረታዊ መብቶቹን ተነፍጎ ባለበት ሁኔታ አመስ የሚጠበቅ ክስተት መሆኑ ሲነገር የኖረ ሐቅ ነው። ይግሃድ የሆነ እውነት እንዳለ ሆኖ ግን በየአገሩና በየቦታው የተነሱ ህዝባዊ አመጻዎች በሞላ ተሳክተው በየአገሩ የሚኖረው የተገፋና የተጨቆነ ህዝብ ሁሉ መብቱን አግኝቷል፣ ነጻነቱን ተጎናጽፏል ማለት አይቻልም። በቅርብ አመታት በመካከለኛው ምስራቅ በሰሜን አፍሪካ የተነሱት ህዝባዊ አመጻዎች ብዙ ደም የፈሰሰባቸው ብዙ ህይወት ያለፈባቸው ቢሆኑም የየሀገሩ አድህሮት ኃይላትና ዓለም አቀፋዊው የከበርቴ ስርዓቶች ተመሳጥረው እንዴት እንዳከሸፉት ከእይንታችንም ሆነ ካምሯችንም ያልጠፋ የቅርብ ትዝታዎቻችን ናቸው። በሀገራችንም ህዝብን ከዳር እስከ ዳር አስተራብሮ ያስነሳውን አገር አንቀጥቅጥ የ1966 ህዝባዊ አመጽን ፋሽስታዊ ወታደራዊ መንግስት ከአገር በቀል የአድህሮት ኃይላት ጋር አብሮ በሶቪየት ጣልቃ ገብነት ታጅቦ በብዙ መቶ ሺህ የሚቆጠሩ ዜጎችን በአረመኔነት ከበላ በኋላ የህዝቡን አመጽ አንገት ቆልምሞ አገሪቱንና ህዝቡን ዛሬ እያየን ላለነው ጠባብና ዘረኛ የወያኔ ቡድን አጋልጦ እንደፈረጠጠ ህዝባችን የሚያውቀው ጉዳይ ነው። ዛሬ በዚህ ጽሑፍ አማካኝነት በዋናነት ልንወያይበት የተነሳ ነው በሀገራችን እያየን ስላለነው የህዝብ በየቦታው መነሳታቱንና አመጹን ነው። አመጹን የመምራቱም ሆነ የአመጹ አካል ሆኖ መሰለፍ በቅድሚያ የአመጹን ባህሪና ተጨባጭ ሁኔታ በጥልቀት መመርመርን ግድ ይላል። ይህን ማድረግ ሲቻል ደግሞ የአሁኑን ሁኔታ ከቀደሙት በሞላ ምን ልዩ ያደርገዋል የሚለውን መሰረታዊ ነገር ለመገንዘብ የተሻለ ሁኔታን ይፈጥራል ብለን እናምናለን። ኢትዮጵያ በተራዘመ ታሪኳ ከብዙ ውጣ ውረድ በኋላ ሀገራዊ ህልውና ካገኘች ጀምሮ ኢትዮጵያዊ የሆነ መንግስት ያጣችበት ወቅት የአሁኑ ጊዜ ነው ብለን እናምናለን። ይህ ማለት ግን ሀገራችን ዴሞክራሲያዊና ፍትሃዊ ስርዓት ለመፍጠር ችላ የኢትዮጵያ ህዝብ መብትና ልዕልና ተከብሮ ኖራለች ማለታችን እንዳልሆነ አንክሮ ሊሰጠው ይገባል። ቤትም ቦታ ይሁን ቤት መንግስትን መንግስት የሚያሰኝ የጋራ ባህሪ አለ። በየቦታው በተለያየ የታሪክ ወቅት መንግስታት ጨቋኝ ይሁኑ ዴሞክራት፣ አድሃሪ ይሁኑ ተራማጅ፣ ናዚስት ይሁኑ ፋሽስት ወዘተ ይህ መለኪያ ለሁሉም የሚሰራ ነው። ይሄውም አንድ አገር መንግስት አለው ከተባለ ሃ የመጀመሪያ ተግባሩ አገራዊ የሆነ ብሔራዊ ጦር መስርቶ ያገሩን ዳር ድንበር መጠበቅ ነው። ኢትዮጵያ የብዙ ሺህ ዓመታት ታሪክ አላት ስንል ይህንኑ ለዘመናት የታወቀ ዳርና ድንበሯን አስጠብቃ መኖሯን ተመርኩዘን ነው። በዓለም ታሪክ በሞላ መንግስታት ድንበራቸውን ለማስጠበቅ ከቻሉም ለማስፋት ታግለዋል። የናዚ ጀርመን ሂትለር እንኳን በአንደኛው የዓለም ጦርነት ጀርመን የተወሰደባትን ድንበር ለማስመለስና አልፎ ተርፎም ለመስፋፋት ለሁለተኛው የዓለም ጦርነት መንስኤ ሆኗል። እንስፋፋ ሌላ ሀገር እንያዝ ሳይሆን ዋናው ጥያቄ አገሩን እየቆረጠ ለባዳን የሚሰጥ መንግስት ተብሎ የሚጠራ አገዛዝ ግን በታሪክ ወያኔ ካልሆነ በጭራሽ ተሰምቶ አይታወቅም። የኢትዮጵያ ዳር ድንበር ስንል በታሪክ ህዝባችን በተለያየ የታሪክ ወቅት መስዋዕትነት እየከፈለ ያስጠበቀው መሬት ብቻ ሳይሆን አየሩን፣ እጽዋቶቿን፣ እንስሳትን፣ ጫካውና ደኑን፣ በአገሪቷ ማህፀን ያሉትን ማዕድናትን ወዘተ ማለታችን ነው። የተባበሩት የዓለም መንግስታት ቻርተርም የየሀገሮች የአየር ክልል አለ። ለዚህ ነው አንድ አገር የሌላውን አገር የአየር ክልል ጥሶ መግባት የማይፈቀደው። ወያኔ የኢትዮጵያን ደንና ጫካ ያስጨፈጭፋል፣ ብርቅዬ አራዊቶቿን በፈረንጆችና በአረቦች ከፍ ያለ ዋጋ በሚሰጡት ያስገድላል፣ ያስፈጃል፣ ማዕድኖቿን የታሪክ ቅርሶቿንም ያጠፋል፣ ያስጠፋል፣ ይቸረችራል። የወያኔ ተግባራት ሲደመሩ አሁንም ኢትዮጵያዊ የሆነ መንግስት ኢትዮጵያ በታሪኳ ያጣችበት ጊዜ የመሆኑ ማስመስከሪያ ነው። ለ የወያኔ ህገ መንግስት ኢትዮጵያ ለ25 ዓመታት ካለ ህገ መንግስት አንድ ጽንፈኛና ጠባብ ዘረኛ ቡድን በነደፈው የመጨቆኛና የመበዝበዣ አገርና ህዝብን ማዋረጃ ሰነድ እየተገዛች ያለች አገር መሆኗን መግለጫ ማህደር ነው። ወያኔ የቅዠትና የጭካኔ የውሸት ማህደር ነው። ኢኮኖሚው በ10% አድጓል፣ መብት ተከብሯል፣ ጦርነት ጠፍቶ ሰላም ሰፍኗል፣ ወዘተ እያለ ሲያደናቆረን 25 ዓመታት አልፈዋል። ወያኔ በውስጣዊ ባህሪው ከምስረታው ጀምሮ ውሸት መመሪያው፣ የፍላጎቱ ማስፈጸሚያ መሳሪያው ነው። ውሸቱን ይደጋግማል። እኛ ማንሳት የምንሻው በተጨባጭ በአገሪቱ ላይ ሰፍኖ የሚታየውን እውነት ነው። እውነት አንድ ብቻ ነው። እንደ ወያኔ ውሸት የሚደጋገም የሚባዛም አይደለም። የምናነሳው እውነት መጽሐፍ ቅዱስም ሆነ ቁርአን ከሚሉት እውነት ጋር ተመሳሳይ አለበለዚያም ተወራራሽ አይደለም። ቁርአንና መጽሐፍ ቅዱስ ላይ ያለ እውነት በእምነት ላይ የተመሰረተ ነው። ማንኛውም ዜጋ ያመነበት እምነትን ሊከተል ሊተውም ሆነ ሊቀይር መብት አለው። መንግስት በእምነት ላይ ጣልቃ እየገባ ዜጎችን ለማደናቆር እምነታቸውን ለመከፋፈያ እንደ መሳሪያ ሳይጠቀም ማለታችን አንክሮ ተሰጥቶት ማለት ነው። እኛ የምናወሳው እውነት ህዝባችን በተጨባጭ አገሪቷ በአጠቃላይ ያለችበትን እውነት ገላጭ ነው። ይህን መሰሉ እውነት በአሃዝ ሊገለጽ የሚችል በተጨባጭም የሚታይ ነው። ህዝባችን በረሃብ እየተቆላ ነው። ሀገራችን እየተቸረቸረች፣ የህዝባችን ሁለገብ መብት እየጠፋ፣ ህፃናት እየተሸጡ ወዘተ ነው ስንል፣ ወያኔ ደግሞ ኢኮኖሚው አድጓል፣ ጦርነት ቆሟል ይለናል። የወያኔ ጎጠኛና ዘረኛ ቡድን ያላለው ነገር የለም። የሚለው ሁሉ ሐሰት፣ የሚያወራው ሁሉ ውሸት ስለሆነ ነው እንጂ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ፣ በጎንደር፣ በወሎ፣ በሸዋ፣ በየክልሉ በአጋዚ የዘር ጦር ለሚጨፈጨፈው ህዝባችን ግን ጦርነቱ አላቆመም። ወደ ሶማሌና ሱዳን በማያውቁትና በማይመለከታቸው ጦርነት ውስጥ በወያኔ የባዕዳን ገዢዎች ፍላጎት ለጦርነት እየማገዳቸው ላለ ወጣቶችና ቤተሰቦቻቸው ጦርነቱ አላቆመም። የኢኮኖሚው አድጓል ተደጋጋሚ ውሸት ለራብተኛው ህዝባችን በመግብነት አላገለገለም። ከሁሉም በላይ ግንዛቤ ማግኘት ያለበት የሰላም ምንጩ የጦርነት አለመኖር ሳይሆን የመብት መከበር ነው። አገር ዜግነትና ዲሞክራሲ የተያያዙ ናቸው። ዜግነትና መብት ግን በሕገ መንግሥት ስለተጻፉ ብቻ የሚከበሩ አይደሉም። ዜግነትና ዲሞክራሲ የተያያዙ ናቸው ካል ወደ ባለቤትነት ጥያቄ መመለሱ ግዴታ ይሆናል። ይህን ማድረግ ከተቻለም ብቻ ነው ዜግነትና ዲሞክራሲ የተያያዙ የሚሆኑት። ይህም ሲሆን ብቻ ነው ሕገ መንግሥት ሕዝብን በእኩልነት ሊያይ የሚችለው። ሕገ መንግሥትና ሕግ አንድ አይደሉም። በሕገ መንግሥት በአገራችን የወያኔ ማህደር ላይ የዜጎችን እኩልነት ተከብሯል ይላል። በሕግ ፊት የዜጎች እኩልነት የማይከበር ፍትሕና ርትዕ የሰፈኑ ካልሆኑ ሕገ መንግሥቱ ሕዝባዊ ሳይሆን የአምባገነኖች የጽንፈኞችና የነሱ ተከታዮች መፈንጫና መገልገያ፣ ለሰፊው ህዝብ ግን መበዝበዣ፣ መጨቆኛና መረገጫ መሳሪያ ሆኖ ነው የሚቀርበው። የወያኔ ማህደር የዚህ ሁኔታ መግለጫ ነው። የወያኔ ህገ መንግስት ተብየውም ሆነ ህጉ የኢትዮጵያን ህዝብ መብት ማክበር ቀርቶ ዓለም አቀፋዊ ይዘት ያለውንም የሰብአዊ መብትን የሚያከብር አይደለም። ሰብአዊ መብት የሰው ልጆች የጋራና መሰረታዊ መብት ነው። ሰብአዊ ሆኖ ለተፈጠረ ሁሉ ሊነፈግ የማይችል የመብቶች ሁሉ መሰረት ነው። ሰው ሁሉ ሳይተነፍስ መኖር እንደማይቻለው ሰብአዊ መብቱን ከተነፈገ ማሰብ ጭምር ይሳነዋል። በነጻ የማሰብና የመንቀሳቀስ መብት በአእምሮ ማዕከልነት የሚከናወን የንቃት መለኪያም ነው። ይህ ስለሆነም ነው የሰብአዊ መብት መከበር ዓለም አቀፍ ድንበር የለሽ ሆኖ የሚገለጸው። የዚህ መብት መከበር ከዴሞክራሲና ከተለያዩ ተቋሞች መብቶች ጋርም በጣም የተሳሰረ ነው። አብረው በጣም ቀድመው አለባብሰው ቢያርሱ ባርም ይመለሱ ብለዋል። የወያኔ ዘረኛና ጎጠኛ ጠባብ ቡድን ይጋለጥ ግባተ መሬት ይጣደፍ የምንል ከሆነ ደግሞ ዛሬ በአገራችን የሚታየውን ቅራኔ አብጠርጥሮ ማየት የግድ ይሆናል። የመጀመሪያና ዋነኛ ቅራኔ በወያኔ ዘረኛና ጎጠኛ ጸረ ዴሞክራሲ ጽንፈኛ ቡድንና በኢትዮጵያ ሕዝብ መካከል መሆኑ የተረጋገጠ ነው። ቀን በተረቀ ቁጥር እውን እየሆነ የመጣውን ኢትዮጵያዊነት ወያኔንም ሆነ ጽንፈኝነትን በአጠቃላይ እየታገለና እያጎለበተ መምጣቱን ነው። ህዝባዊ አመጽ በየቦታው እየተቀጣጠለ መታየቱም ይህን ክስተት ገላጭ ነው። ኢትዮጵያዊነትን ጥሎ ዴሞክራሲያዊ ሆነ ፍትሃዊ መብትን ማምጣት የሚታሰብ አይደለም። በወያኔ ከስልጣን መወገድ የምንግባባ ከሆነ ደግሞ ከወያኔ በኋላስ የሚለው ጥያቄ ላይ የጠራ አቋም መኖር አለበት። ይሙን አለበት ካልን ደግሞ ወደ 1960ዎቹ አመታት የካቲት ጥያቄዎች መመለሱ ለናልፈው የማንችለው ሐቅ ነው። የካቲት ጥያቄዎች ዛሬም ሄያው ናቸው። የካቲት ጥያቄዎች ዛሬም ወያኔን እየታገሉ እያታገሉም ነው ስንል እነዛ ጥያቄዎች የጎጥ ሳይሆኑ የኢትዮጵያ ሕዝብ ጥያቄዎች በመሆናቸው ነው። የወያኔ ዘረኛ ጎጠኛ ቡድን ጸረ ዴሞክራሲ፣ ጸረ ሁለገብ መብት፣ ጸረ ኢትዮጵያ መሆኑ ብቻ ሳይሆን ጸረ ሰብአዊ መብትንም ጭምር ነው። ይህንን በሁለገብ ተግባሩ የቆሸሸ ቡድን በምን መንገድ መታገል እንደሚገባ ቀደም ብሎ ታላቁ ባለቅኔና የሥነ ጽሑፍ ሰው ኃይሉ ገሞራው በሚከተለው መንገድ ባጭሩ ገልጾት ነበር። ያልታጠቀን ወገን በታንኳች ሲነዳው፣ በቤት በመንደሩ ጤናውን ሲነሳው፣ አቤትም ለማለት በሰልፍ ሊከጅለው፣ በባሩድ በጥይት ጨክኖ ሲቆላው፣ ታጥቆ ከመመከት ሌላ ምን ምርጫ አለው? አንገብጋቢውና አብከንካይ ጥያቄው ወደድንም ጠላንም ባጭሩ ይኸው ነው። አገር ላጥፋ እያለ የሚያብጥን ኮርማ ገልብጦ መግራት ነው በተግባር አውድማ። ላጥፋችሁ እያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪት እንዲመክን። ኢሰብአዊ ሆኖ በዘረኛነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚንቅ የከንቶች ከንቱ ምን ምህረት ያሻዋል ቢፈረድ ለሞቱ? የምን ርኅራኄ ለዚህ መሰል ገልቱ? ወገኑን አገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱን። ገሞራው በሕይወት እያለ ይህን ወያኔን በሁለገብ መልኩ የሚገልጽ መልእክት ጥሎልን አልፏል። መልእክቱን ጥሎልን ማለት ብቻ ሳይሆን ምን መደረግ እንዳለበት ስርወተ መልእክቱን አስቀምጧል። እውነት ስለሆነ መከተልና መተባበር የአሁኑ ትውልድ ግዴታና ኃላፊነትም ነው። ዛሬ በአገራችን በተለያየ ቦታና አካባቢ ህዝባዊ አመጽ እየታየ እየተቀጣጠለም ነው። እነዚህ አመጻዎች አገር አቀፍና ኢትዮጵያዊነት የተላበሱ እንዲሆኑ መታገል የወቅቱ ግዴታዎች መሆን ይኖርባቸዋል። በየቦታው መሬቱን የተነጠቀው አራሽ ህዝብ የመሬቱ ባለቤት እንዲሆን፣ የአገሪቱ ሰራተኛ ክፍል ለመብቱ እንዲቆም፣ በገጠሪቷ ኢትዮጵያም ሆነ በከተሞች የሚኖሩ ሴቶች በነጻ የመደራጀት መብታቸው እንዲጠበቅ፣ የተለያየ እምነት የሚከተሉ ዜጎች እምነታቸው እንዲከበር፣ የአገሪቱ የተፈጥሮ እና የማዕድናት መዘረፍ እንዲያከትም ወዘተ በመታገል ትግሉን አገር አቀፍ በሆነ መንገድ ወደ ዴሞክራሲያዊ የፖለቲካ ትግል ማሸጋገሩ ወሳኝ ነው። ወያኔም ሆነ ሌሎች መሰል ጽንፈኞች ይህንን መሰል ትግሉን ለጽንፈኝነት ዓላማቸው መጠቀሚያ እንዳያደርጉት በሕዝብ ውስጥ አጥብቆ መስራትና ሕዝብን ማቀራረብ፣ በመሰረታዊ የመብትና የነጻነት ጥያቄዎች ዙሪያ ማሰባሰብ ለነገ ሊባል የማይችል ወሳኝ ተግባራችን ሆኖ መወሰድ ይኖርበታል። ወያኔ በተለያየ ትናንሽ ጥቅማጥቅም እያነሆለላቸው ለአባይ ግድብ አዋጡ በተፈጥሮ ማዛባትም ሆነ ባየር ጸባይ መበከል በህዝብ ላይ የደረሰውን ድርቅና ረሃብ ከኛ ጋር ሆናችሁ ተቋቋሙ ወዘተ ይያለ ንንዘባቸውና ንብረታቸውን የሚበዘብዘው የዲያስፖራ ዜጎች እዚህ ወያኔን የማጠናከር ተግባር እንዲታቀቡ ጥሪ እናቀርባለን። ወያኔ በስልጣን እስከቆየ ድረስ እንኳን መሬቱ ታርሶ ቀርቶ ሰማዩም ተችሎ ቢታረስ የረሃብና የህዝባችንን ስቃይ መራዘምን ይፈጥር እንደሆነ እንጂ ለችግራችን መፍትሄ ሊሆን አይችልም። በዚህ ሁኔታ ወያኔን መደገፍ ራስንም ከወያኔ ጋር ለህዝብና ለታሪክ ፍርድ ማዘጋጀት መሆኑን ካሁኑ መገንዘብ ጠቃሚ ነው። ሀ አገራዊ የሆነ ብሔራዊ ኢኮኖሚ አለመኖር። በሀገራችን ኢትዮጵያ አገራዊ ኢኮኖሚ ተጠቃሎ በወያኔ ዘረኛ ቡድንና በባዳን ከበርቴዎች እጅ የወደቀበት ብሔራዊ ከበርቴ እንዳያቆጠቁጥ ሆን ተብሎ የተፈረደበት ሁኔታ ውስጥ ተዘፍቃ ትገኛለች። የአገሪቱ ዋነኛ የኢኮኖሚ ምንጭ የሆነው መሬት ያራሹ ህዝብ ንብረት ሳይሆን የወያኔ የግል ንብረት በመሆኑ መሬቱ ወያኔ በፈለገው ዋጋ እየተሸጠ ለአረቦች፣ ህንዶች፣ ቻይናውያን ወዘተ ቁጥጥር ስር እንዲውል ተደርጓል። በገጠሩ ህዝብና በከተማው ነዋሪ ዜጋ መሃል የነበረው ጤናማ ኢኮኖሚያዊ አቅርቦትና ግንኙነት ተቋርጧል። እነዚህ መሬት የተቸረቸረላቸው ባዕዳን ከበርቴዎች የሚያመርቱት ለሀገራቸው ህዝብ ምግብ የሚሆን ምርት፣ ለዓለም ገበያ የሚያቀርቡት ፍጆታ እንጂ በረሃብ በከተማም ሆነ በገጠር ለሚቆላው ህዝባችን አለመሆኑ ከሚታየው ተጨባጭ ሁኔታ እየታየ ያለ ነው። ኢትዮጵያዊ የሆነ ብሔራዊ ከበርቴዎች እንዳያቆጠቁጡ ሆን ተብሎ የተሰራበት ነው። ከዚህ በተጨማሪ የዘር ፖለቲካው ዜጋው ከቦታ ቦታ ተዘዋውሮ እንዳይሰራ የሚያግድ ስለሆነ ብሔራዊ ከበርቴ ለመፍጠር ተጨማሪ የግር ብረት ሆኗል። በዛሬቱ ኢትዮጵያ ከበርቴ ይጠራ ቢባል የጀርባ አጥንት የሌለው አቀባባይ ከበርቴ የሚባልና በዋናነት ከወያኔ ጋር የዘርና የጎሳ አረግ የተያያዙ ጥቂቶች ብቻ ናቸው። የወያኔ ቱባ ቱባ መሪዎች አገርንም እየሸጡ በተለያዩ የዓለም ባንኮች መጠን የለሽ ገንዘብ የሚያሸሹት ባላቸው የዘር ጦር ህዝብን እየጨፈጨፉ መኖር እስከተቻላቸው ብቻ ነው። ከተለያዩ የአገሪቱ ብሔርና ብሔረሰቦች እየተመለመሉ በየአካባቢው የተሾሙት ወዳደሮች ጭምር የየአካባቢውን ህዝብ በመግፈፍ ትልቅ ንብረት እንዳካበቱ ህዝባችን በደንብ የሚያውቀው ነው። እነዚህ ወዳደሮች እድሜያቸውም ሆነ እጣ ክፍላቸው ከወያኔ መኖር አለመኖር ጋር የተቆራኘ ነው። በከተሞችም ሆነ በገጠር ህዝብ እነዚህን ወዳደሮች ጠንቅቆ ያውቃቸዋል። ከሚበድሉት ሚሊዮን ህዝብ ተሸሽጎም ሆነ ተደብቆ መኖር የሚቻል አይሆንም። የህዝባዊ አመፅ ተልእኮ በየቦታው እነዚህን ወዳደሮች እየመለመለ ማጥፋት፣ ህዝብን በአገራዊና ዴሞክራሲያዊ ትግሉ ዙሪያ ማሰባሰብና ማስተሳሰር ነው። በዚህ መንገድ እየተጓዘ ግንዱ የሆነውን የወያኔን የግፍ አፋኝ ቡድን መገርሰስ ዋነኛ ዓላማ ነው። ይህ እውን እንዲሆን ደግሞ በየደረጃው ኃይልን መገንባት፣ ወያኔ በዘርና በጎሳ የበደል አገዛዝ ኃይልና ስልጣን የነሳቸውን ክፍሎች ከአመፁ ሂደት ጋር በማያያዝ መልሶ ኃይል እንዲያገኙ ማድረግ ልናልፈው የማንችለው ግዴታችን ነው። የአገራችን አጠቃላይ ህዝብ ግማሽ የሆኑት ሴቶች መብታቸው እንዲጠበቅና በነፃነት እንዲደራጅ ማድረግ፣ የሰራተኛው ህዝብ መብት ተጠብቆ ምንም ገደብ ሳይጣልበት ለሰራተኛው መብትና ጥቅም በሐቅ የቆሙ አመራሮችን እየመረጠ እንዲደራጅ መቀስቀስና ማደራጀት፣ የመምህራን የተማሪዎች ማህበራት እንዲያብቡና እንዲጎለብቱ መጣር፣ የህዝባችን የመረዳጃና ባህላዊ ማህበሮች እንዲጠናከሩ በከፍተኛ ጥንቃቄ ማደራጀት። ሌላኛው ትልቅ ትኩረት ሊሰጠው የሚገባው አገር ተረካቢ ሆነው ወጣት ተውልድ ነው። በሌሎች አገሮች ያለውን ተመክሮ ለጊዜው በእንተው በ1966 ዓመተ ምህረት ህዝባዊ አብዮት ከፋሽስታዊ ወታደራዊ መንግስት ጋር በተካሄደው ግብግብ ወጣቱ የተጫወተውን ሚናና የከፈለውን መስዋዕትነት ማንሳቱ ዛሬ እየተካሄደ ላለው አመጽ የሚሰጠው ትምህርት በቀላሉ የሚገመት አይደለም። በከፍተኛ ያገርና የዲሞክራሲ ትግል ታንሶ ፋሽስቶችን መግቢያ መውጫ ያሳጣ ለሀገርና ለህዝብ ክብር መስዋዕትን በመዝሙር ጭምር እየገለጸ መራራውን መስዋዕትነት የተቀበለ አኩሪ ትውልድ ነው። ካልባሌ ተግባሮች ርቆ በንቃት ታንሶ ዳገት ቁልቁለት የተጓዘ ከህዝብ ሳይለይ ከተሞችንና ገጠሪቷ ኢትዮጵያን በትግል ያሰፈ ከጽፈኞችም ጋር የተዋደቀ መመኪያ ተምሳሌነትም የሆነ ትውልድ ነው። ዛሬስ ይህን ከመሰለ ወርቅዬ ትውልድ ካልተማርን ከማን ልንማር ነው? ወያኔ በየቦታው እየተቀጣጠለ ባለው የህዝብ መነሳሳት እየተጣበበ የኢትዮጵያ ምድር ቀውጢ እየሆነችበት ነው። ለስልጣን ያበቁት የምዕራብ አገሮችም ሁለገብ ድጋፋቸውን ባይነፍጉትም ይህን ከተገነዘቡት ውሎ አድሯል። ይህ ማለት ግን ከወያኔ ጋር በድርድር የሚፈታ አገራዊ ችግር አለ ወይም ይኖራል ለማለት አይደለም። ኢትዮጵያ እንደ ሀገር ትከበር፣ የህዝባችን መብት ይጠበቅ፣ ፍትህና ርትዕ ይስፈን፣ ሰብአዊ መብት ይከበር ካል የወያኔ መገርሰስ ግዴታ ነው። ሰሞኑን በሌሉበት ትግል አለን፣ ባልተኮሱበት ቦታ ገደል ማረክን የሚሉ ወያኔ ለእርቅ ጠርቷል እያሉናቸው ይህን በየድረገጹ ሲለፈልፉ እየሰማናቸው ነው። የህዝብን ወኔ ለመስለብ የባዕዳንን ተልእኮ በመፈጸም የወያኔ እድሜ ለማራዘም የሚደረግ ሩጫ ነው። ህዝብን ማታለል ግን አይቻልም። ከህዝብ በላይ በህዝብ ላይ የደረሰን ግፍ የሚያውቅ የለም። በአውሮፓው ማህበር ቢሮም ይሁን በአሜሪካ ኮንግረስ ቢሮ በሻቢያ ጓሮ መወሸቅ ግፍና በደል አንገፍግፎት የተነሳን ህዝብ አመጽ የሚያቆሙ አይደሉም። ሰፊው ህዝብ አቸናፊ ነው የሚባለውም ለዚህ ነው። ከዘረኛው ቡድን እንደራደራለን የሚሉን ኢትዮጵያን ካለወደብ ለማስቀረቱ፣ ትልቁን የጎንደር ክፍል ቆርጦ ለሱዳን ለማስረከቡ፣ ትልቅና ለሚሆኑትን የጎንደር የወሎ ክፍሎች ቆርጦ ነዋሪውን ህዝብ አፈናቅሎና ፈሽቶም ጭምር የምርጥ ዘር ወደሚለው ወደ ትግራይ ክፍል ለማስገባቱ ምን መልስ አግኝተው ይሆን? በበኩላችን ወያኔ ከነግሳንክሱ ከስልጣን ኮርቻው ካልተገረሰሰ፣ በህዝባዊ አመጽ ካልተሰናበተ የሚመለሱ ጥያቄዎች አይሆኑም። ኢትዮጵያም እንዳገር ህዝባችን ከነበብቱ የሚከበሩና የሚታፈሩም አይሆኑም። የኢትዮጵያ ህዝብ አንዱን ጨቋኝ በሌላ በመተካት ነጻነትም ሆነ መብት እንደማያስገኙለት ከመራራ ትግሉ ተምሯል። ህዝባችን አሁን እየተቀጣጠለ ባለው አመጽም እንደምናየው በመሰረታዊ ለውጥ ስልጣንና አገሬን ልረከብ ማለቱን ነው። ተቃዋሚ ነኝ የሚለው ክፍል ምርጫም ብዙ አይደለም። ወይ በትግሉ ሜዳ በእውን ተገኝቶ የህዝብን ፍላጎት ተቀብሎ አመጹን መቀላቀል፣ አሊያም እየተፋፋመ ባለው ህዝባዊ አመጽ ከወያኔ ጋር በአመጹ ነበልባል መቃጠል ነው። ሶስተኛ ረድፍ የሚለው አነጋገር በህዝባዊ አመት ጊዜ ቦታ የለውም። አገር የህዝብ ነው ብለን ለአመጹ ስንተነሳሳ ለህዝባችን ያለን ራዕይ እንዳይደናቀፍ የራዕዩን ባለቤት ግንባር ቀደም አድርጎ መታገልና ማታገል አስፈላጊ ይሆናል። ብዙሃኑን በዚህ መልክ ማደራጀት የሚቻለውም አገሪቷ በገቢት የሁሉም ሆኗል በማረጋጋት የኩልነትና የዲሞክራሲ ሰንደቅ በመቀበል ወያኔ ካመቻቸልን የጠባብነትና የትምክት አረንቋ በመራቅ ነው። ይህ ራዕይ ኢትዮጵያን ማዳን፣ ክብሯንና ህልውናዋን ማረጋጋት፣ አንድነቷን መጠበቅ እንደ ቀዳሚ ማየትና መስራት እንደ ዋና መሰረት መታየት ያለበት መሆኑ የሚያከራክር አይደለም። ከዚህ ባሻገር ግን የአንድነት መሰረቱ ዴሞክራሲና እኩልነት መሆኑ በምንም አይነት መዘንጋት የለበትም። መሬት ለራሹ፣ መብት ለህዝቡ፣ ሉዓላዊነት ለኢትዮጵያ፣ ደሃው ይማር፣ የኑሮ ዋስትና ለብዙሃኑ፣ እኩልነት በህግ ፊት፣ ፍትህ ይንገስ፣ እነዚህን የመሳሰሉት ለዓመታት የታገልንላቸው የሰብአዊና የዴሞክራሲያዊ መብቶች የህዝብ ስልጣንና ወሳኝነት ማረጋገጫ ዓላማዎች ይህንኑ አገር የማዳንን ግዳጅ አጅበውና ትርጉም ይዘት ሰጥተው መገኘት ይጠበቅባቸዋል። አገር ከህዝቦች ውጭ የምትገለጽ ግዑስ ክስተት አይደለችምና ታሪኳን በደማቸው ጽፈው ሞተው ሕያውነቷን ያረጋገጡላትን ልጆቿን ጠረን ማሽተት፣ መልካቸውን መምሰል፣ የልብ ትርታቸውን ማጀብ፣ ራያቸውን መሆን ይኖርበታል። ትግላችን በተለወጠ የአካባቢና ዓለም አቀፋዊ ሁኔታ ውስጥ እየተካሄደ ያለ በመሆኑ የሀገራችን ዕጣ አማረ ተበላሸ ግድ የሌላቸው ባዕዳን በዝተውና አንዳንዶቹ ይችን ታሪካዊ አገር በማንበርከክና በመበጣጠስ ብሔራዊ ጥቅማችን ይጠበቅልናል ብለው ስለተፈለፉ ይህን ሁሉ በማጤን ጽናትን ከስልት አገር ወዳድነትንና አርበኝነትን ከሁለገብ ግንዛቤና ሰፊ አመለካከት ከህብረትና ከቆራጥነት ጋር አጣምረን መገኘት ይኖርብናል። በተለወጠ ሁኔታ ውስጥ በስልት በብልሃት እየቀዘፍ ትግላችንን ከዳር ከግቡ ማድረስ ይጠበቅብናል። የደረስንበት የታሪክ አደገኛ ምዕራፍ የሀገራችን ህልውና በዘረኛ ቡድን ከፍተኛ ጉዳት እየደረሰባት ያለበት ነው። ስለዚህም የዴሞክራሲና የእኩልነት መርህ የአንድነት ፍላጎታችንን አጃቢ በማድረግ አገራችንን ከጥፋት ለማዳን በህብረት መታገል፣ ቆርጠን መታገል፣ አምረን መታገል አለብን። ለውድ አገራችን ህይወታቸውን የሰጡ ጀግኖቻችን የፈሰሰው ደማቸው ዛሬም ጀግኖች ማፍራቱን አላቋረጠም። ስለዚህም ዛሬም የአርበኞች አገር መሆኗን ማስመስከሪያና ባንዳውንና ዘረኛውን እንደገና ማሳፈሪያ ወቅት ላይ ነን። ኢትዮጵያዊነታችን የሚፈተንበት የቁርጥ ቀን ላይ ተገፍተን ደርሰናል እንላለን። ዛሬም እየተፋፋመ ባለው አመጻዊ እንቅስቃሴ የፋኖ ተሰማራ ጥሪ በዱር በገደሉ በከተሞች በገጠሩ በድምፅና ከልብ ጭምር እየተዘመረ ነው። ረጅሙ የትግል ጉዞ በኢትዮጵያ ህዝብ አቸናፊነት ይገባደዳል። ድልና ክብር ምን ጊዜም የህዝብ ነው። እናቸናፊነት